ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በኢትዮሳት ከዋሽንግተን ዲሲ የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን የተከበራችሁ አድማጮች፣ የቅዳሜ ህዳር 17 2015 ዓመተ ምህረት ምሽት ፕሮግራማችንን ይዘን ቀርበናል። ከዓለም ዙሪያ በተጠናቀሩ ዜናዎች እንከፍታለን። በርከት ያሉ ዘገባዎችና ቅንብሮች አሰናድተናል። በኦሮሚያ ባሌ ዞን 3 ወረዳዎችና ሶማሌ ክልል ውስጥ ደግሞ ሊበን ወረዳ ውስጥ በተነሳ የኮሌራ ወረርሽኝ 20 ሰው መሞቱን የመንግስታቱ ድርጅት የሰብአዊ አገልግሎቶች ማስተባበሪያ ቢሮ ኦቻ አስታውቋል። ይህንን አብይ ርዕሳችን አድርገናል። ፕሪቶሪያ ላይ የተፈረመው የሰላም ስምምነትና ናይሮቢ ኬንያ ላይ የተከናወነውን የአፈጻጸም ስምምነት በተመለከተ የዩናይትድ ስቴትስ የቀድሞ የአፍሪካ ጉዳዮች ረዳት የውጭ ጉዳይ ሚኒስትር አምባሳደር ቲቦር ናዥ እና በኢትዮጵያ የቀድሞ የዩናይትድ ስቴትስ አምባሳደርና የደቡብ ሱዳን ልዩ መልእክተኛ አምባሳደር ዶናልድ ቡስ ለቪኦኤ የሰጡትን ቃለ መጠይቅ ለምሽቱ ይዘናል። ሌሎችም በተለያዩ ርዕሶች ላይ የተዘጋጁ ቅንብሮች አሉን። አብራችሁን እንድታመሹ በአክብሮት እንጋብዛለን። የዓለም ዜና ይቀድማል።
እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ስመኝሽ የቆየ ነኝ። የሶማሊያ ጦርና አጋር የጎሳ ሚሊሺያዎች በማዕከላዊ ሸበሌ ክልል ባካሄዱት ወታደራዊ ጥቃት ቢያንስ 100 የአልሻባብ ተዋጊዎች መግደላቸውን የሀገሪቱ የመረጃ ሚኒስትር ዛሬ አስታወቀ። ከቀናት በፊት በደቡባዊ የሀገሪቱ ክፍል በታችኛው ሸበሌ ሌሎች 49 የአልሻባብ ታጣቂዎች መገደላቸውን አስታውቀው ነበር። የመረጃ ምክትል ሚኒስትር የሆኑት አብዱራህማን ዩሱፍ አብደላ ለጋዜጠኞች በሰጡት መግለጫ ወታደራዊ ጥቃቱ የተካሄደው ታጣቂው ኃይል በክልሉ የመንግስት ኃይሎች ላይ ጥቃት ለመሰንዘር እያካሄዱት የነበረውን የመጨረሻውን ዝግጅት ለማደናቀፍ ነው ብለዋል። የሶማሌ ፕሬዝዳንት ሐሰን ሼክ መሐመድ ከነሐሴ ወር ጀምሮ በዩናይትድ ስቴትስ እና የጎሳ ሚሊሻዎች ድጋፍ የተቀናጀ ጥቃት መክፈታቸውን ተከትሎ አልሻባብ ከፍተኛ ጫና እየደረሰበት መሆኑ ተገልጿል። የኡጋንዳ ባለስልጣናት ባለፉት 10 ቀናት ውስጥ አዲስ የኢቦላ ቫይረስ ኢንፌክሽን አለመከሰቱን ቢያስታውቁም ሀገሪቱ የቫይረሱን ስርጭት ለመገደብ ትምህርት ቤቶች ለገና በዓል ከሚዘጉበት 2 ሳምንት ቀድመው እንዲዘጉ ወስናለች። አርብ ዕለት ሁሉም በኡጋንዳ የሚገኙ ትምህርት ቤቶች ተማሪዎች ወደ የቤታቸው እንዲመለሱ ያደረጉ ሲሆን መንግስት ውሳኔውን ያሳለፈው በሀገሪቱ 55 ሰዎችን ህይወት የቀጠፈውን የኢቦላ ወረርሽኝ ለመቆጣጠር መሆኑን ገልጿል። በኡጋንዳ ጤና ሚኒስትር የክስተት አዛዥ የሆኑት ሌተናንት ኮሎኔል ሄነሪ ኪዮቤ ለአሜሪካ ድምጽ በስልክ ሲናገሩ ሀገሪቱ አሁን ያለችበት ሁኔታ ተስፋ ሰጪ ቢሆንም የሚወሰዱ ጥንቃቄዎች ግን በከፍተኛ ሁኔታ መቀጠል አለባቸው ብለዋል። በኢቦላ ቫይረስ ወረርሽኝ ምክንያት ወደ ኡጋንዳ የሚጓዙ ጎብኚዎች ቁጥር በከፍተኛ ሁኔታ የቀነሰ ሲሆን የሀገሪቱ ፕሬዝዳንት ዩዌሪ ሙሴቬኒ ባለፈው ሳምንት ለሀገራቸው ህዝብ ባደረጉት ንግግር ቱሪስቶች ጉዟቸውን መሰረዛቸው አላስፈላጊ ነው ብለዋል። በዚህ ወር መጀመሪያ እስካለው ጊዜ ድረስ ኡጋንዳ ገዳይ በሆነውና የሱዳን ዝርያ በመባል የሚታወቀው የኢቦላ ቫይረስ የተጠቁ 141 ሰዎች መኖራቸውን አረጋግጣለች። በጣሊያን ኢሺያ ደሴት የጣለው ከፍተኛ ዝናብ ባስከተለው የመሬት መንሸራተት 8 ሰዎች መሞታቸውን ባለስልጣናት አስታወቁ። በደሴቱ ከሚገኙ 6 ከተሞች አንዱ በሆነው ካሳሚቾላ ቴርም በደረሰው የጭቃ ማዕበል ቢያንስ 1 ቤት የተዋጠ ሲሆን በርካታ መኪናዎችን ገፍቶ ወደ ባህር ከቷቸዋል። በአንደኛው መኪና ውስጥ የነበሩ 2 ሰዎችን ግን ማዳን ተችሏል። እስካሁን ባለው መረጃ አንድ አዲስ የተወለደ ህፃንን ጨምሮ 13 ሰዎች የደረሱበት እንዳለበት አልታወቀም። ባለስልጣናት በደሴቱ ሌሎች ከተሞች የሚኖሩና የመሬት መንሸራተት ጉዳት ያላደረሰባቸው ሰዎች በቤታቸው እንዲቀመጡ ሲሉ ጠይቀዋል። ኢሺያ በእሳተ ገሞራ የተፈጠረች በታይሬኒያ ባህር ውስጥ የምትገኝ ደሴት ስትሆን ከኔፕልስ በ30 ኪሎ ሜትር ርቀት ላይ ትገኛለች። እንደ አውሮፓውያን አቆጣጠር በ2017 በካሳሚቾላ ቴርም የደረሰው የመሬት መንቀጥቀጥ የሁለት ሰዎችን ህይወት አጥፍቶ ነበር። የአውሮፓ ህብረት ሚኒስትሮች አዲስ የስደተኞች እቅድ አጸደቁ። የስደተኞች አዳን ጀልባን በተመለከተ በጣሊያንና በፈረንሳይ መካከል የተነሳ ውዝግብን ተከትሎ የአውሮፓ ህብረት የስደተኞችን አቀባበል በተሻለ ሁኔታ ለማስተባበር ያስችላል ሲል ያወጣውን እቅድ የአውሮፓ የሀገር ውስጥ ሚኒስትሮች ተቀብለውታል። በዚህ ወር መጀመሪያ ጣሊያን መንግስታዊ ባልሆነ ድርጅት የሚተዳደረውን መርከብ በመመለስ የባህር ህግን ጥሳለች ስትል ፈረንሳይ ክስ ያቀረበች ሲሆን ይህም ፖለቲካዊ አወዛጋቢ በሆነው ጉዳይ ላይ የአውሮፓ ህብረት አዲስ የቀውስ ንግግር ብራስልስ ላይ እንዲያካሂድ አስገድዶታል። የጥገኝነት ጠያቂዎች ቁጥር እንደ አውሮፓውያን አቆጣጠር በ2015 እና በ2016 ከነበረበት እጅግ ያነሰ ቢሆንም በሁለቱ ሀገራት የተፈጠረው አለመግባባት 27ቱ የህብረቱ ሀገራት ጥገኝነት ጠያቂዎችን እኩል ለመከፋፈል የደረሱበትን ስምምነት አፍርሷል። በዚህ ወር መጀመሪያ በቀኝ ዘመን መሪው ጆርጂያ ሜሎኒ የሚመራው የጣሊያን መንግስት የኖርዌይ ባንዲራ የያዘች መርከብ በሜዲትራኒያን ባህር ከመስጠም የዳኑ 234 ስደተኞችን ይዛ እንዳትገባ ከልክሏል። በዚህም ምክንያት ኦሽን ቫይኪንግ የተሰኘችው መርከብ ወደ ፈረንሳይ በማቅናቷ ቀደም ሲል በጣሊያን መሄጃ ያጡ 3500 ጥገኝነት ጠያቂዎችን እንድትወስድ የተደረሰውን ስምምነት ጥሳለች ሲሉ የፈረንሳይ ባለስልጣናት ለሮም አቋም ቁጣ ያዘለ ምላሽ ሰጥተዋል። አዲሱ የአውሮፓ ህብረት እቅድ ህገወጥ ስደተኞች በህገወጥ አዛዋሪዎች መርከብ እንዳይሳፈሩ አስቀድሞ ለመከላከል ብራስልስ ከቱኒዚያ፣ ሊቢያና ግብጽ ጋር አብራ እንድትሰራ የሚያስችል ነው። አድማጮች፣ ለሰዓቱ የያዝናቸው ዜናዎች እነዚህ ናቸው። ከቀሪዎቹ የቅዳሜ ምሽት ዝግጅቶቻችን ጋር መልካም ቆይታ።
የዓለም ዜናዎቹን አደመጥን። በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በኢትዮ ሳት እስከ 3 ሰዓት በሚዘልቀው የቅዳሜ ህዳር 17 ፕሮግራማችን በርከት ያሉ ቅንብሮችን ይዘንላችኋል። የምሽቱ ዋና አዘጋጅ ጽዮን ግርማ ስትሆን ከአቀናባሪያችን ከብርሃን ኃይሉ ጋር አብሬያችሁ የማመሸው ቆንጂት ታዬ ነኝ። አብራችሁን ቆዩ። በኦሮሚያ ባሌ ዞን 3 ወረዳዎችና ሶማሌ ክልል ውስጥ ደግሞ ሊበን ወረዳ ውስጥ በተነሳ የኮሌራ ወረርሽኝ 20 ሰው መሞቱን የመንግስታቱ ድርጅት የሰብአዊ አገልግሎቶች ማስተባበሪያ ቢሮ አስታውቋል። ባለፉት ጥቂት ወራት ከግማሽ ሚሊዮን በላይ ሰው ለወረርሽኙ መጋለጡን ቢሮው ትናንት ባወጣው መግለጫ አመልክቷል። በሌላ በኩል ግን የሞተው 7 ሰው እንደሆነና በርበሬ ወረዳ ውስጥ ለታመሙት ሕክምና እየተሰጠ መሆኑን የባሌ ዞን ጤና ጽሕፈት ቤት ገልጿል። ይህ በዚህ እንዳለ በምስራቅ ባሌ ዞን ጊንኤር ወረዳና ጊንኤር ከተማ እንዲሁም ምዕራብ ወለጋ ውስጥ ኩፍኝ መቀስቀሱም ታውቋል። ምዕራብ ወለጋ ውስጥ ያለው የጸጥታ ችግር በአካባቢዎቹ ተከስቷል የተባለው የኩፍኝ ወረርሽኝ እንዲባባስ ምክንያት መሆኑና ክትባት ለማድረስና ለመስጠትም አስቸጋሪ ሁኔታ መፍጠሩን ነዋሪዎችና ባለስልጣናት ለቪኦኤ ተናግረዋል። ገልሞ ዳዊትና ናኮር መልካ ተከታትለውታል። ዘገባውን ዳዊት እንደሚከተለው አቀናጅቶ ያቀርበዋል።
በምስራቅ ኦሮሚያ ባሌ ዞንና በአጎራባቹ የሶማሌ ክልል ሊበን ዞን የተከሰተውና ከሶስት ወራት በላይ የዘለቀው የኮሌራ ወረርሽኝ ለ20 ሰው ሞት ምክንያት መሆኑን የመንግስታቱ ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ያስታወቀው ትላንት ለሶስተኛ ጊዜ ባወጣው መግለጫ ነው። ወረርሽኙ በባሌ ዞን 4 ወረዳዎች ውስጥ 41 ቀበሌዎችን ማዳረሱን ቢሮው አመልክቷል። የባሌ ዞን ጤና ጽሕፈት ቤት ኃላፊ አቶ ሰይፈድ መሐመድም ወረርሽኙ መከሰቱን ለቪኦኤ አረጋግጠው የሞተው ሰው ቁጥር 7 መሆኑንና ከአንዱ ወረዳ በስተቀር በሌሎቹ መቆጣጠራቸውን ተናግረዋል።
እንደ ዞናችን የኮሌራ ወረርሽኙ ተከስቶ የነበረው በአራት ወረዳዎች ባሉ 22 ቀበሌዎች ውስጥ ነው። እስከ ትናንትና ድረስ 327 ሰዎች በበሽታው ተጠቅተዋል። አሁን በጉራዳሞሌ ደሎመናና አረና ቡልቁ ወረዳዎች የተከሰተው የበሽታ ወረርሽኝ በቁጥጥር ውሏል። ነገር ግን በበርበሬ ወረዳ አሁንም በሽታው አለ። የሰዎችን ሞት በተመለከተ አሁን በፊት ከተመዘገበው ውጪ ቅርብ ጊዜ የተመዘገበ ሞት የለም። ይህንን ወረርሽኝ በቁጥጥር ለማድረግ ከዓለም ጤና ድርጅት ከጤና ጥበቃ ሚኒስቴርና ከቀይ መስቀል ጋር አብረን እየሰራን ነን።
በበርበሬ ወረዳ ማግግሚያ ውስጥ 3 ሰዎች ተለይተው ህክምና የተሰጣቸው መሆኑን የገለጹት አቶ ሰይፈድን ወረሽኙን ፈጥኖ መቆጣጠር ያልተቻለው በነዋሪዎች የጥንቃቄ ጉድለትና ከፍተኛ የእንቅስቃሴ መጠን በመኖሩ መሆኑን አመልክተዋል። ለህብረተሰቡና ለጤና ባለሙያዎች ትምህርትና ስልጠና እየተሰጠ መሆኑንም አስረድተዋል። በምስራቅ ባሊዞን ግኒር ወረዳና ግኒር ከተማ ደግሞ ባለፉት 3 ሳምንታት ውስጥ የኩፍኝ ወረርሽኝ መከሰቱን የዞኑ ጤና ጽህፈት ቤት ኃላፊ አቶ ረጋሳ ጋዲሳ ለአሜሪካ ድምጽ ገልጸዋል።
አማ ናኑ አና ለማን ረካበ ጅራና ግኒር ፊ መጋላ ግኒር ረጅራ
አሁን በግኒር ወረዳና በግኒር ከተማ አካባቢ ነው በሽታው እየታየ ያለው። በግኒር ከተማ 3 ሰዎች፣ በግኒር ወረዳ ደግሞ 22 ሰዎች ናቸው በህክምና ላይ የሚገኙት። አሁን በሽታውን ለመቆጣጠር ከ15 ቀን በኋላ ወረርሽኙ በፊት በተከሰተባቸው ወረዳዎች ጭምር ውስጥ ክትባት ለመስጠት እየተዘጋጀንን፣ ነገር ግን አሁን በሽታው አልፎ መከሰቱ የማይቀር ነው ማለት ነው።
አቶ ረጋዛ ከ3 ወራት ወዲህ በዞኑ እየተከሰተ ያለው ወረርሽኝ በመጀመሪያ አካባቢ ለ14 ሰዎች ህልፈተ ህይወት ምክንያት መሆኑንም አክለው ተናግረዋል። በሌላ በኩል ደግሞ በኦሮሚያ ክልል ምዕራብ ወለጋ ዞንም ኩፍኝ መታየቱንና ብዙ ህጻናትን መግደሉን ነዋሪዎች ተናግረዋል። በጸጥታ ችግር ምክንያት በምዕራብ ወለጋ ዞን ቆንዳላ ወረዳ ውስጥ ላለፉት 2 ዓመታት የኩፍኝ ክትባት አለመሰጠቱን 2 ልጆቻቸው በኩፍኝ እንደተያዙባቸው በስልክ የገለጹት በያን ሁሴን የሚባሉ የአካባቢው ነዋሪ አመልክተዋል።
እንዲጠቁ ከወጋለ ማቲ እንዲጠቁ ሞጋደ ኮንጉኔ የገልገሰያ ይሰገልከይ ፍግራ
አንደኛው 2 ዓመቱ ነው። ሌላኛው ልጄ ደግሞ 9 ወሩ ነው። ሁለቱም ታመዋል። አፋቸው ውስጥ ቆስሏል። ምግብም መውሰድ አይችሉም። ጤና ጣቢያ ስለሌለ ክሊኒክ ወሰናቸው። የሞቱ ህጻናትም አሉ። እዚህ የጸጥታ ሁኔታም ጥሩ ስላልሆነ ሆስፒታልም ስለሌለ ተቸግረናል። ልጆቻችን ክትባት ቢያገኙ ጥሩ ነበር።
በአንድ ክሊኒክ ውስጥ እንደሚሰሩ የገለጹት የጤና ባለሙያ ስለ ሁኔታውና እየሰጡ ስላሉ ድጋፍም እንዲህ ይላሉ።
ወለን ወለደብት ይንወዱ ይወንጥቸው ጋር ቆራኔ ቆራኔ ወንኔላሉ ሮድራት ክትባት ከነዋንግሬ ክትባት ምርመማ ተነ ዛዲ ከነበዘንጂው
ህጻናት ለህክምና ይመላለሳሉ፣ የሚሞቱም አሉ። ስለ በሽታው ስናጠና በፊት ክትባት ይሰጣቸው ነበር፣ አሁን ግን የለም። እኛ እንግዲህ አንቲባዮቲክ ነው የምንሰጣቸው። የሚድኑም የማይድኑም አሉ። ክሊኒካችን ውስጥ 2 ህጻናት ሞተዋል። ከህብረተሰቡ የሰማነው ደግሞ በአንድ ሳምንት ብቻ የሞቱት ወደ 30 ህጻናት ይሆናሉ።
ቆንዳላ ውስጥ ህጻናት በኩፍኝ ስለመሞታቸው እንደማያውቁ የተናገሩት የኦሮሚያ ጤና ቢሮ ምክትል ኃላፊ አቶ ደረጀ አብደና ቢሮው ለመከላከል እየተንቀሳቀሰ እንደሆነ አመልክተዋል።
ገባሰድ ቡኬሰት ነሞቲ ዶኮሳቹ ሳኔ ራጋን ነው ቀኝ ከምናገሩ ዋቲ ገባሰን ከቦቹ
በሚላከው ሪፖርት ሰዎች ለመታመማቸው መረጃ አለን። ነገር ግን ሞትን በተመለከተ ሪፖርት የለኝም። እንደ ኦሮሚያ ክልል በተለይ ኩፍኝን በተመለከተ ክትባት በመስጠትና ህጻናት በብዛት በበሽታው ሲያዙ ደግሞ የሚሰጠውን ክትባት መጠን ከፍ በማድረግ በዘመቻ መልክ ለመስጠት እንሰራለን።
የጸጥታ ችግር ባለባቸው አካባቢዎችም ቢሮአቸው የማሳወቅ ዘመቻ እንደሚያካሄድና ክትባት በሚደርስበት ሁኔታ ላይም ከሚመለከታቸው አካላት ጋር እየሰራ መሆኑንም አክለው አቶ ረጀ ገልጸዋል። ለአሜሪካ ድምጽ ገልሞ ዳዊት ከአዲስ አበባ።
በኢትዮጵያ መንግስትና በህወሓት ተዋጊዎች መካከል ደቡብ አፍሪካ ፕሪቶሪያ ላይ የተፈረመው የሰላም ስምምነትና ናይሮቢ ኬንያ ውስጥ የተከናወነው የአፈጻጸም ስምምነት በተመለከተ 2 ዲፕሎማቶችን ጠይቀናል። የዩናይትድ ስቴትስ የቀድሞ የአፍሪካ ጉዳዮች ረዳት የውጭ ጉዳይ ሚኒስትር አምባሳደር ቲቦር ናጅና በኢትዮጵያ የቀድሞ የዩናይትድ ስቴትስ አምባሳደር እንዲሁም የደቡብ ሱዳን ልዩ መልእክተኛ የነበሩት አምባሳደር ዶናልድ ቡስ ከካሮል ካስቴል ጋር ተወያይተዋል። እንግዱ ወልዴ ከውይይቱ ውስጥ አንኳር ነጥቦችን ወስዶ እንደሚከተለው አቀናብሮታል።
በኢትዮጵያ መንግስትና በህዝባዊ ወያኔ አርነት ትግራይ ህወሓት መሪዎች መካከል ከ3 ሳምንታት በፊት የተደረገውን የሰላም ስምምነት ተግባራዊነትና ቀጣይነት በተመለከተ ለቪኦኤ ቃለ መጠይቅ የሰጡት 2 የቀድሞ አምባሳደሮች ቲቦር ናጅ እና ዶናልድ ቡት ናቸው። ቲቦር ናጅ በዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ረዳት ጸሐፊ ከመሆናቸው በተጨማሪ በጊኒና በኢትዮጵያ በአምባሳደርነት አገልግለዋል። አምባሳደር ዶናልድ ቡት ደግሞ በኢትዮጵያ፣ ላይቤሪያ እና ዛምቢያ በአምባሳደርነት ያገለገሉ ሲሆን ከዛ በተጨማሪ በሱዳንና በደቡብ ሱዳን ልዩ መልእክተኛ ሆነው አገልግለዋል። ስምምነቱ ቀጣይነት ያለው ሰላም እንዲመጣ የመጀመሪያው እርምጃ መሆኑን እንዴት እንደሚረዱት የተጠየቁት አምባሳደር ቲቦር ናጅ ሲመልሱ ይሄን ብለዋል።
Well, first of all, you know, I was just so overjoyed that there was a ceasefire to begin with. It was very tough to get there.
ሲጀመር የተኩስ ማቆም ስምምነት በመኖሩ ብቻ እጅግ ደስተኛ ነኝ። እዚያ ላይ ለመድረስ እጅግ ከባድ ነበር። ለሁሉም በጉዳዩ ላይ ለሰሩ ወገኖች እንኳን ደስ አላችሁ ማለት ፈልጋለሁ። በተለይ ለኦሊሴጉን ኦባሳንጆ፣ ኡሁሩ ኬንያታ እንዲሁም የኛ የሆነው ልዩ መልእክተኛ ማይክ ሃመር፣ በተለይም እሱ ከጀርባ ሆኖ ተክቶ ሲሰራ ነበር። እናም በተኩስ ማቆሙ ደስተኛ ነኝ። ስኬቱ የሚለካው ወደ ተግባር ሲገባ ነው። ወዳጄ ዶናልድ ቡት ችግሮች ዝርዝሩ ላይ እንደሚሆኑ የሚናገር ይመስለኛል።
አምባሳደር ቡትም እንደተባለው በስምምነቱ ውስጥ ወደፊት ችግር ይሆናሉ ብለው ስለሚያስቧቸው ጉዳዮች ተናግረዋል።
Well, first of all, it's going to take the continued political will of both the Ethiopian government leadership and the Tigrayan leadership to implement what they have agreed on paper now. I was pleased
በቅድሚያ ስምምነቱን ለመተግበር በሁለቱም በኢትዮጵያ መንግስትና በትግራይ መሪዎች በኩል ቀጣይ የሆነ የፖለቲካ ፈቃደኝነትን ይጠይቃል። የሰባይ ዳታ መልሶ መጀመሩ አስደስቶኛል። ነገር ግን ሌሎች ዋና ጉዳዮች አሁንም ተንሳፈው ይታዩኛል። ከስምምነቱ አንዱ የትግራይ ኃይሎች ትጥቅ መፍታትና የጦሩ መበተን ከኢትዮጵያ ጦር ውጪ ያሉ ሌሎች ኃይሎች መውጣት ጋር ጎን ለጎን የሚካሄድ የተባለው ነው። ይህም ማለት የኤርትራና ካጉራባች ክልል የመጡ የብሔር ሚሊሻዎችን ማለት ነው። ኤርትራውያኑ እኔስ ከማውቀው ድረስ ዝም ብለዋል። በዚህ ሁኔታ ውስጥ የነርሱ አላማና የአማራ ሚሊሻ ከምዕራብ ትግራይ መውጣት አሁንም የትግራይ ክልል እንደሆነ ነው የሚታወቀው። እነዚህ ጉዳዮች የትጥቅ ማስፈታቱን ሂደት ሊያዘገዩት ይችላሉ። ተስፋዬ ግን ያ እንዳይሆን ነው።
ኤርትራም ሆነች ከመንግስት ጋር የወገኑት የክልል ኃይሎች በሰላም ስምምነቱ ውስጥ ባለመሳተፋቸው ለስምምነቱ ተገዢ እንደሚሆኑ እንዴት እርግጠኛ መሆን ይቻላል ተብሎ የተጠየቁት አምባሳደር ናጅ እርግጠኛ መሆን አንችልም ሲሉ መልሳቸውን ይጀምራሉ።
Unfortunately, simple answer is we cannot. That is the huge, huge remaining question. I think more so regarding the Eritreans than
ቀላሉ መልስ እርግጠኛ መሆን አንችልም ነው። ያ ትልቁ ቀሪ ጥያቄ ነው። እንደሚመስለኝ ከአማራ ሚሊሻ ይልቅ የኤርትራው መሪ ኢሳያስ አፈወርቂ በዚህ ሁሉ መሃል ግባቸው ምን እንደሆነ ማንንም አያውቅም። ማድረግ የሚፈልጉትን ያደርጋሉ። ለማንኛውም ዓለም አቀፍ ጫና ተገዢ አይደሉም። ኃይላቸውን ማስወጣት ካልፈለጉ ማንንም ሊያስገድዳቸው አይችልም። ያ ከባድ ጉዳይ ነው።
በዚህ ጉዳይ ላይ አስተያየታቸውን ያከሉት አምባሳደር ዶናልድ ቡት ተስፋቸው በስምምነቱ ይገዛሉ የሚል እንደሆነ ተናግረው የሚከተለውን አክለዋል።
The Ethiopian government will be able to exert much more authority over the regional militias and the role that they might continue to play. But with Eritrea, I think that was going to be a much tougher.
የኢትዮጵያ መንግስት በክልል ሚሊሻዎቹ ላይ የበለጠ ስልጣኑን የሚያሳይ ይመስለኛል። በኤርትራ ላይ ግን ያን ማድረግ ከባድ የሚሆን ይመስለኛል። በዚህ ግጭት ወቅት ሁሉ እል እንደነበረው ኤርትራ ሁለት ግቦች አሏት። አንደኛ ህዋት ላይ ያላትን የቆየ ቂም መወጣት ሲሆን፣ ሁለተኛው ደግሞ ከኤርትራ አንጻር ኢትዮጵያን ደካማ ማድረግ ነው።
የኢትዮጵያ እንደ አገር የመቀጠሏ ጉዳይ ሌላው ነጥብ መሆኑን ያነሱት አምባሳደር ቡት የግጭቱ ዋና መነሻ ጉዳይም ይህ መሆኑን ጠቁመው የጠቅላይ ሚኒስትር አብይ ህልም የሆነው አንድ ማዕከላዊ መንግስትና አንድ ብሔራዊ ፓርቲ ይቀጥላል ወይስ የዘውግ ፌዴራሊዝም ይቀጥላል የሚለው ዋና ጉዳይ መሆኑን አውስተው ተደራዳሪዎቹ ህገ መንግስቱን መተግበር ለመቀጠል መስማማታቸው የሚገርም ጉዳይ ነው ብለዋል። ያ ማለት ደግሞ የዘውግ ፌዴራሊዝምን መቀጠል መቀበል ማለት ነው ሲሉም አክለዋል። ቅሬታ ያላቸው በርካታ የዘውግ ቡድኖች በመኖራቸው ያንን ማስተናገድ እንደሚገባና ምናልባትም እንደ መፍትሄ የሚነሳው አገራዊ ውይይት አስፈላጊ ይመስለኛል ሲሉ ሐሳባቸውን ሰጥተዋል አምባሳደር ቦት። ኢትዮጵያ ሰርቶ የሚያውቁ ሁሉ አገሪቱ ያላትን እምቅ ኃይል ይገነዘባል። በአጭር ጊዜ ውስጥ መካከለኛ ገበያ ያላት አገር መሆን ትችላለች። ዘግናኝ ጦርነቱ መቆሙ ለዚያ ተስፋ ይሰጣል ሲሉ አስተያየታቸውን ደምድመዋል።
ዝግጅታችን ይቀጥላል። በቀጣዩ ዘገባ ደግሞ ወደ ድሬዳዋ ይሆናል የምንሄደው። በድሬዳዋ የሚሰሩ የጋሪ ባለንብረቶች የድሬዳዋ አስተዳደር የትራንስፖርት አገልግሎት እንዳይሰጡ እየከለከለን ነው ሲሉ ቅሬታ አቅርበዋል። ከ60 በላይ ጋሪዎች ባላወቁት ምክንያት መታሰራቸውንና ሌሎችም በነጻነት ለመስራት ፍርሃት እንዳደረባቸው ገልጸዋል። በዚህ የተነሳ ቤተሰብ ለማስተዳደር እየተቸገርን ነው ብለዋል። ያስተዳደሩ ፖሊስ ግን እድሜያቸው ያልደረሱ ታዳጊዎች በጋሪ ተደጋጋሚ የትራፊክ አደጋ እያደረሱና የአስፋልት መንገዶችን በፋንዲያ እያቆሸሹ በመሆናቸው ነው እርምጃ የወሰድኩት ብሏል። በተጠቀሱት ጥፋቶች የተያዙ ጋሪዎችም ከሞላ ጎደል ሁሉም ተለቀዋል ብለዋል። የጋሪ ትራንስፖርት በባለቤትነት የሚያስተዳድር ባለመኖሩ ችግሩ እንደተከሰተ የገለጸው ፖሊስ በቅርቡ ለዚህ መፍትሄ የሚሰጥ መመሪያ ይጸድቃል ብሏል። አዲስ ቸኮል ዝርዝሩን ይዟል።
አቶ አሸናፊ ድንሳ ይባላሉ። ለ42 ዓመታት በጋሪ አሽከርካሪነት የሰሩት የ11 ልጆች አባቱ አቶ አሸናፊ በምስረታ ሂደት ላይ ያሉ የጋሪ ባለንብረቶች ማህበር ሊቀመንበር ናቸው። ከሁለት ሳምንት በላይ 60 የሚሆኑ ጋሪዎች በትራፊክ ተይዘው እንደሚገኙና ሌሎች ባለጋሪዎችም ለመስራት ስጋት ውስጥ መሆናቸውን ይናገራሉ።
ምንድን ነው ስንላቸው የሆነ የምንማከር ነገር አለ ነው ያሉ። እሺ ብለን እዛ ደረን ስንሄድ ፈረሶቻቸውን ይዛችሁ ውጡ ነው የተባል ነው። ከዛ ተመልሰን ስንሄድ እኛ ባለጋሪን አናስተናግድም አሉ። እኔ አሁን ለምሳሌ እኔ 11 ቤተሰብ ነው የሚያስተዳድረው። ይሄ ቤተሰባችን 15 ቀን በላይ 20 ቀን ሙሉ ጋሪያችን ታስሮ ነው ያለው። አንድ ፈረስ ከውሃ ከሳር ውጪ 200 ብር ነው የሚበላ። ይሄን ሁሉ ቤት ነው የጨመሩብን። እዛ ቤተሰብ ዕዳ ላይ ይሄን ዕዳ ጨመሩልን። አንድ ቲማቲም 10 ብር ነው፣ ዳቦ 5 ብር በገባበት ጊዜ ይህን ሁሉ ቤተሰብ ከቤት የምንቀልብበት መንገድ አጣን።
በድሬዳዋ ትራፊክ መምሪያ የግንዛቤ ማስጨበጥና ማስፋፋት ቡድን መሪ የሆኑትን ኢንስፔክተር ጌትነት ዳባ ግን ባለጋሪዎቹ ተደጋጋሚ ትራፊክ ሕግ ጥሰቶች በመፈጸማቸው የተያዘ እንደነበር ይናገራሉ።
በእንስሳ የሚጎተቱ ወይም የጋሪ ተሽከርካሪዎች አንደኛ በትራፊክ ፍሰቱ ላይ ከፍተኛ ጫና እየፈጠሩ እንደሆነና ከከተማውም ጽዳት አንጻር እጅግ በጣም እያበላሹ አስፋልትም እየጎዱ እንደሆነ በተደጋጋሚ ቅሬታ ይቀርባል። ያም ብቻ አይደለም፣ በተለይ በተደራራቢ ወይም በተደጋጋሚ በሚባል ደረጃ በጋሪ አሽከርካሪዎች የሚደርስ የትራፊክ አደጋ ከቀን ወደ ቀን እየጨመረ የመጣበት ሁኔታ ነበር የነበረው። ከዛም ጋር ተያይዞ ችግሩ ምንድን ነው ብለን ስናይ አብዛኞቹ የጋሪ አሽከርካሪዎች እጅግ በጣም እድሜያቸው ለአቅመ ስራ ያልደረሱና በጣም ህጻናቶች ናቸው።
ኢንስፔክተር ጋይፍነት በአሁኑ ሰዓትም ከባለጋሪዎቹ ጋር ውይይት በማድረግ አብዛኞቹ ጋሪዎች መለቀቃቸውን ይናገራሉ።
በጊዜያዊ መፍትሄው ምንድን ነው የተደረገው? በዋና ዋና መንገዶች ላይ እንዳይገቡ ብሎም ደግሞ ለህጻናት እነኝን ጋሪዎች እንዳይሰጡ መስማማት ላይ ስለተደረሰ እሱን ቃል ገብተው የጋሪ ባለንብረታቸውን የሚያረጋግጥ ሰነድ ያላቸው ሰነድ፣ ከሌላቸው መታወቂያ ፎቶኮፒ እያደረጉ ያንን የተሰጣቸውን ምክርና የተሰጣቸውን አሁን ሊወሰድ የሚችለውን እርምጃ ተስማምተው ጋሪያቸው ኦልሞስት አብዛኞቹ ማለት ይቻላል ተለቀው ወደ ስራቸው ገብተዋል።
የሚቀርቡባቸውን ወቀሳዎች ያላስተባበሩት አቶ አሸናፊ ዲንሳ ለዚህ መፍትሄው ያለው በመንግስት እጅ ነው ይላሉ።
እነዛን ልጆች ደግሞ የሰው ልጆች ናቸው፣ እኛ መከልከል አንችልም። እነዛን ልጆች ማስቆም ያለባቸው እነሱ ናቸው። እነሱ ናቸውም ተሰሚነት ያላቸው እንጂ እኛ አቁሙ እናንተ ልጆች ለምን ትነዳላችሁ ለማለት አንችልም እኛ። አስፋልት ላይ ታበላላችሁ፣ ፍሩሽካ የፈረስ መኖ ትሰጣላችሁ ተባለ። ያንም ያ ፍሩሽካ መንገድ ላይ የሚሰጠውን ሰው መያዝ የራሳቸው መብት ነው እንጂ እኛ ለዚህ መብት የለን። አዎ ፋንድያውንም ደግሞ አንድ ወይ አንድ ህግ ማውጣት ነው፣ አንድ ደንብ ማውጣት ነው። ጥረጉ እንኳን ውረዱና ጥረጉና ስሩ ቢባል እንኳን ጥሩ ነው። የሆነ ከረጢት ደግሞ አዘጋጁ ብሉን ጥሩ ነው።
ከ17 ዓመት በፊት 1998 ዓ.ም ላይ ድሬዳዋን በመታት ጎርፍ ክፉኛ ተጎድቶ የነበረው የድሬዳዋ ትራንስፖርት ባለስልጣን መስሪያ ቤት በጎርፍ ሲጥለቀለቅ ከቀዳማዊ ኃይለስላሴ ዘመን ጀምሮ የነበረው የባለጋሪዎቹ ፋይል መውደሙን የሚናገሩት አቶ አሸናፊ የመንጃ ፈቃድም ሆነ የመለያ ታርጋ የሚሰጣቸው የመንግስት አካል አለመኖሩን በቅሬታ ያቀርባሉ።
ትራንስፖርት ሄደን ማንጃ ስጡን ብለናቸዋል። ማንጃ አንሰጥም ነው ያሉ። ለምንድን ነው ማትሰጡት ሲባል በኃይለስላሴ ጊዜ ነበር ማንጃ የምሰጠው። በደርግ ጊዜ ትንሽ ተሰጥቶ ነበር። ከዛ ወዲህ ማንጃ የሚባል የለም አሉ። አዎ ታርጋም ደግሞ እነሱ ናቸው የሚሰጡት እንጂ እኛ ታርጋ መውሰድ አንችልም። ታርጋ ስጡን ነው ያልናቸው።
ኢንስፔክተር ጌትነት ዳባም የቀረበውን ወቀሳ ትክክለኛነት ያረጋግጣሉ። አስቀድሞ በማዘጋጃ ቤት ስራ አገልግሎት ያገኙ እንደነበር የሚናገሩት ኢንስፔክተር ጌትነት ይህንን የሚሰራው ክፍል ከፈረሰ በኋላ ግን የጋራ አገልግሎትን በባለቤትነት የሚመራ የመንግስት አካል የለም ብለዋል። ሆኖም በቅርቡ ጋሪን ጨምሮ የባለ 3 እግርና ባለ 4 እግር የትራንስፖርት አገልግሎት ሰጪ ተሽከርካሪዎችን አስተዳደርና አሰራር በተመለከተ ይወጣል ተብሎ የሚጠበቀው መመሪያ የባለጋሪዎችን ጥያቄ መልሳል ብለው እንደሚጠብቁ ኢንስፔክተር ጌት ነዳብ ያስረዳሉ።
አሁን አንድ የተቋቋመ ግብራይል አለ። ያ ግብራይል የሚያጠናው ጥናት አለ። የህብረተሰቡ ነው በተለይ የትራንስፖርት ጦስ በሚቀርፍ ሊቀርፍ በሚችል መልኩ ጥናት አጥንቶ ምላሽ የሚሰጥ አንድ ግብራይል ተቋቁሟል። ከተለያዩ ባለድርሻ አካላቶች ያ ግብራይል የጋሪንም ጨምሮ ነው የሚያጠናው። ከጥናት ውጤቱ በኋላ በማን ይተዳደር፣ እንዴት ይተዳደር እና የትኛውን ቦታ ለጋሪ ክፍት እናድርግ በሚል ውሳኔ ይሰጥበታል። የዛን ሰዓት የጋሪዎችም ምላሽ ያገኛል።
የፈረስ ጋሪ በሀገራችን የከተማ ውስጥ ትራንስፖርት አገልግሎት በመስጠት ግንባር ቀደም ነው። ሆኖም በ1960ዎቹ በአዲስ አበባ ምንም አይነት አገልግሎት እንዳይሰጥ የታገደው ጋሪ በድሬዳዋ ግን ለበርካታ አስርት ዓመታት ከፔዦ ታክሲዎች ጎን ለጎን የሰውና ቁሳቁስ ማጓጓዝ አገልግሎት ሲሰጥ ቆይቷል። ድሬዳዋም ስሟ ሲነሳ ጋሪዎች አማብረው ሲነሱ ኖረዋል። ከቀደምቱ አበራ ሙላት ጀምሮ እስከ አስራወቅና ላፎንቴኖች ድረስ ስለ ድሬዳዋ የቆነቅሉ ድምፃውያን ጋሪዎችንም ጠቅሰዋል። የድሬዳዋ አስተዳደርም ለፈረስ ጋሪ በአደባባይ ሐውልት በማቆም በሀገሪቱ ብቸኛ ከተማ ነች። በ1990ዎቹ አጋማሽ ግን የድሬዳዋ ትራንስፖርት ባለስልጣን ጋሪዎችን ለመተካት በማሰብ ባለሶስት እግር ተሽከርካሪዎችን፣ ባጃጆችን የታክሲ አገልግሎት እንዲሰጡ ፈቅዷል። በድሬዳዋ ጋሪዎች የቀድሞውን ያህል ተጽዕኖ ፈጣሪ ሆኑ መቀጠል ባይችሉም 15,000 ገደማ ከሚሆኑት ባጃጆች መካከል አሁንም እየሰሩ ያሉ ከ350 በላይ ባለጋሪዎች አሉ። የከተማ መስፋፋትና የትራንስፖርት አማራጭ መብዛት የጥንቱን ጋሪ ህልውና እየተፈታተኑት ቢሆንም አሁንም ድረስ ህዝቡ ይፈልገናል፣ ተሽከርካሪዎች በማይገቡባቸው ቦታዎች ጭምር እየገባን አገልግሎት መስጠታችንን እንቀጥላለን ሲሉ ባለጋሪው አቶ አሸናፊ ደንሳ ይናገራሉ። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
በቀጣዩ ዘገባ ደግሞ ወደ ደቡብ አፍሪካ ይሆናል የምናመራው። በደቡብ አፍሪካ የጨቋኙ የዘር መድሮ አገዛዝ የአፓርታይድ ሰለባዎች በሀገሪቱ ህገ መንግስታዊ ፍርድ ቤት ደጃፍ ተሰብስበው የተገባልን ካሳ ፍጹም አልደረሰንም ሲሉ ባሰሙት ተቃውሞ ጠይቀዋል። ተቃዋሚዎቹ ገዢው የአፍሪካ ብሔራዊ ኮንግረስ ፓርቲ ሀገሪቱን ከአፓርታይድ ስርዓት ለማላቀቅ ዋነኛውን ድርሻ ከተጫወተበት 3 አስርት ዓመታት በኋላም ፍትህ ሊያሰፍን አልቻለም ሲሉ ይወቅሳሉ። ሊንዳ ጊፍታሽ ከጆሃንስበርግ ደቡብ አፍሪካ ያስተላለፈችውን ዘገባ ደረጀ ደስታ ያቀርበዋል።
በደቡብ አፍሪካ ህገ መንግስታዊ ፍርድ ቤት ደጃፍ ላይ የተሰበሰቡት የቀድሞ የአፓርታይድ አገዛዝ ሰለባዎች ፍትህን ይጠይቃሉ። አገሪቱ እንድትፈወስ እንደ አውሮፓ አቆጣጠር በ1990ዎቹ መጨረሻ በእውነትና እርቅ ኮሚሽን የተገባላቸው ካሳ ያልተከፈላቸው መሆኑንም ይናገራሉ። ይሁን እንጂ ከሁለት አስርት ዓመታት በኋላም ከሰለባዎቹ ጠያቂዎች መካከል የሆኑት የ60 ዓመቱ ታቦ ሻባኙ የመሳሰሉት ሰዎች አሁን ድረስ የተገባላቸውን ካሳ እየተጠባበቁ መሆኑን ይገልጻሉ።
I'm a soldier of a country. I fought for this democracy that I'm not eating the fruit, even a single of the fruit of the country.
እኔ ለአገሪቱ ወታደር ነኝ። ፍሬውን ለማልበላው ለዚህ ዲሞክራሲ ተዋግቻለሁ። ከፍሬው አንዷን እንኳ ግን እየቀመስኩ አይደለም። ለምን ቢባል እነዚህ ስልጣን ላይ ያሉ የመንግስት ሰዎች የሚሰሩት ለራሳቸው ነው፣ ለሰዎች ወይም በየጊዜው ድምጽ ለሚሰጧቸው መራጮች አይደለም። ስለዚህ ነው ዛሬ ካሳ ፍለጋ እዚህ የመጣሁት።
መንግስት እስካሁን 22,000 ከሚደርሱት ለአብዛኞቹ ካሳ ጠያቂ ግለሰቦች ወይም በኮሚሽኑ ለተለዩ ቤተሰቦቻቸው $1,800 የሚጠጋ ገንዘብ ከፍለዋል። ጠያቂዎቹን የሚወክሉ የመብት ተሟጋች ቡድኖች ግን ካሳው የሚገባቸው በርካታ ሰዎች መሆናቸውን በመግለጽ በፍርድ ቤት መሟገት እንደሚፈልጉ ይናገራሉ። ለአፓርታይድ ሰለባዎች የቆመው ጋሌላ የተባለው ቡድን ቃል አቀባይ የሆኑት ጁዲ አን ሴድመን ይህንን ያስረዳሉ።
As of the time that COVID hit, it had about 104,000 members.
በኮቪድ በተመታንበት ጊዜ መመዘኛውን የሚያሟሉ ወደ 104,000 የሚደርሱ አባላት ነበሩን። ኮሚሽኑና የገዛ ራሱ ሪፖርቱ እንደሚያመለክተው ከነዚህ ሰዎች አብዛኞቹ ፍጹም ትክክለኛ የሆኑ ጭብጦች ነበሯቸው። ጥናት ለማድረግ ግን አቅሙ አልነበራቸውም።
የፍትህ ሚኒስትር በአገሪቱ የሚገኝ እያንዳንዱ ሰው በተወሰነ ደረጃም ቢሆን የአፓርታይድ ሰለባ እንደነበር ይገልጻል። የካሳው ስምምነት በዓለም ላይ በኢኮኖሚ እጅግ የተከፋፈለችው አገር ወደ ፈውስ እንድታመራ የሚያደርግ የመጀመሪያው እርምጃ ተደርጎ በሁሉም ወገኖች ዘንድ ተወስዶ እንደነበር ተገልጿል። የሚኒስትሩ ቃል አቀባይ ክሪስፒን ፊሪ ለተቃውሞ ከወጡት ጠያቂዎች ጋር በአራት የተለያዩ አጋጣሚዎች የተገናኙ መሆኑን ገልጸው ካሳውን ለማግኘት መስፈርቶችን ያሟላሉ የተባሉ ጥቂት ጠያቂዎች ጉዳይ እየተጣራ መሆኑን ይናገራሉ።
But they insistence that they will hold the state to ransom because
ይሁን እንጂ እኛ እንደዚህ ነን በሚል መንግስትን አግተን እንይዛለን ማለታቸው በራሱ እነርሱ ራሳቸው ማናቸው የሚለውን ክርክር ያስነሳል። ከኮሚሽኑ ፊት መቅረብ እንደሚገባው ሰው ራስን በትክክል ገልጸ ማስረዳት ካልቻልክ ማን እንደሆንክ በምን እናውቃለን? ጥያቄ ራሱ ህጋዊ ስለመሆኑስ በምን ልናውቅ እንችላለን?
መንግስትን የሚቃወሙት ካሳ ጠያቂዎቹ ብቻ አይደሉም። በመላው አገሪቱ ከመኖሪያ ቤት አንስቶ እስከ መብራት ያሉትን መሰረታዊ አገልግሎቶች ማዳረስ ባለመቻሉ በየጊዜው ለተቃውሞ አደባባይ የሚወጡ አሉ። ይህ የሆነው ገዢው የአፍሪካ ብሔራዊ ኮንግረስ ፓርቲ ANC በሚቀጥለው ወር አመራሩን ሊለውጥ ይችላል የተባለውን ጉባኤ ያደርጋል በተባለበት ጊዜ ነው። የአሁኑ የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳ ማክሰኞ ይፋ በተደረገው የእጩዎች ፉክክርን እንደሚመሩ የተነገረ ሲሆን ወጣት እጩዎችም ለከፍተኛው ኃላፊነት ራሳቸውን እያዘጋጁ ነው። የወደፊቱ ተስፋቸው በሙስና ቅሌቶችና በቅርብ ጊዜዎቹ ምርጫዎች በታሪክ ዝቅተኛ የሆነውን ድጋፍ መገኘቱ ለሚያስጨንቃቸው እንደ ፊሪ ላሉ ሰዎች ይህ መልካም ዜና ሆኖ ተወስዷል። ፊሪ ስለዚህ ሲናገሩ
ሁለት
በጣም ወጣት የሆኑ ሶስት ቢያንስ ትላልቅ ኩባንያዎች በማገልገል ልምድ ያላቸው ጥሩ ወጣቶች ሲሆኑ እኔ እንደምለው አንዳንዶቹ የኔን ትውልድ የሚወክሉ ናቸው። ይህ ደስ የሚያሰኝ ይመስለኛል። ቢመረጡ ለANC ፍጹም አዲስ ዘመን የሚያመጣለት ይመስለኛል።
የተባለው ለውጥ ገዢው ፓርቲ ያጣቸውን እንደ ሸባኙ አይነት ሰዎችን ድጋፍ መልሶ ማግኘቱ ይቅርና የራሱን ደጋፊዎች እንኳን ይዞ ስለመቆየቱ አጠያይቀዋል። ሸባኙ ፓርቲውን መደገፍ ለምን እንደተው ሲናገሩ እንዲህ ብለዋል።
People must be look around. People must get what they need.
ሰዎች ዙሪያውን መመልከት አለባቸው። ሰዎች የሚፈልጉትን ማግኘት ይኖርባቸዋል። የANC መንግስት ግን ምንም እየሰራ አይደለም። ANC የተውኩት ለዚያ ነው።
የአፍሪካ ብሔራዊ ኮንግረስ ጉባኤውን በአውሮፓ አቆጣጠር በመጪው ታህሳስ 16 እንደሚጀምር ተመልክቷል።
ክቡራትና ክቡራን አድማጮቻችን የምትከታተሉት በ22 በ25 እና በ31 ሜትር ባንድ ባጭር ሞገድ እንዲሁም በኢትዮሳት ከዋሽንግተን ዲሲ የሚተላለፈውን የቅዳሜ ምሽት የአማርኛ ፕሮግራማችን ነው። ዝግጅታችን እስከ 4 ሰዓት ድረስ ይቀጥላል። አንድ ሙዚቃ ልጋብዛችሁና ወደ ቀሪዎቹ ቅንብሮቻችን እናልፋለን። አብራችሁን ቆዩ።
I'll let you know that
የጃኖ ባንድን ከተራራው ማዶን ነበር የጋበዝኳችሁ። እንደተዝናናችሁ ተስፋ አደርጋለሁ። የቅዳሜ ምሽት ዝግጅታችን እስከ 4 ሰዓት ድረስ ይቀጥላል። የማስተናግዳችሁ ቆንጂት ታዬ ነኝ። ፕሮግራማችንን ብርሃን ኃይሉ ትመራለች። በመቀጠል በካታሩ የዓለም ዋንጫ ትንታኔ የሚሰጡን እንግዳሉን ወደዚያ እንለፍ። በአሁኑ ወቅት የኢትዮጵያን ብሔራዊ ቡድን የሚያሰለጥኑት አሰልጣኝ ውበቱ አባተ ለኢትዮጵያ የእግር ኳስ አፍቃሪያን አዲስ ሰው አይደሉም። ኢትዮጵያ ቡናን፣ ደደቢትን እና አዳማ ከተማን የመሰሉ የሀገር ውስጥ ክለቦችን ለውጤት ያበቁ አሰልጣኝ ናቸው። አሰልጣኝ ውበቱን የካታሩን ዓለም ዋንጫ አስመልክተን በተያያዥ ጉዳዮች ላይ ሙያዊ አስተያየታቸውን እንዲሰጡን ከሰሞኑ በስልክ አገኝተናቸዋል። ያነጋግራቸው ሀብታሙ ስዩም ቀዳሚውን ጥያቄ እንደሚከተለው አቅርቦላቸዋል።
እየተካሄደ ያለው የዓለም ዋንጫ እንግዲህ የተጠበቁና ያልተጠበቁ ውጤቶች እየተመዘገቡበት እንደሆነ እየታየ ነው። በእርሶ እይታ ያልገመቱት ውጤት የሚሉት አለ ይሆን?
ከተጀመረ ጥቂት ቀን ቢሆንም ሶስቱም ጨዋታዎች ተደርገዋል እና ከሳውዲ አረቢያ እና አርጀንቲና ጨዋታ ብንነሳው ለሁለቱም ቡድኖች ዓለም አቀፍ ስፖርት ቤተሰብ የሚሰጠው ግምት አለ። እኛን ጨምሮ አርጀንቲና ቅድመ ግምት ሁላችንም ሰጠን ነበር እና ያው የሁላችንም ግምት ቁርሻ ያደረገ ውጤት ነው ያየ ነው። በውጤቱ ብቻ ሳይሆን በጨዋታም ጥሩ ነበሩ። ያ እንግዲህ ዓለምን አስገርሟል ያስባል የእግር ኳስ ነው። ሁለተኛው የጃፓን እና የጀርመንም ጨዋታ እንደዚህ ትልቁን ግምት ሰጥተን የነበረው የዓለም ሻምፒዮኗ ጀርመን ነው እና ጀርመን በዛ ጨዋታ ተሸንፋ መውጣቷም እንደዚህ ያልተጠበቀ ክስተት ነው እና እንግዲህ ከወዲሁ በደረጃ ዝቅተኛ ግምት የሚሰጣቸው ቡድኖች የተጠበቀ ውጤት ያስመዘገቡበት የዓለም ዋንጫ ሆኖ ነው እያየን ያለ ነው።
አሰልጣኝ ውበቱ እንግዲህ በኳታሩ የዓለም ዋንጫ ዘንድሮ 5 የአፍሪካ ሀገራት ተሳታፊ ናቸው። እኔና እርስዎ ይህንን ቃለ ምልልስ በምንቀርጽበት ሰዓት 2 የአፍሪካ ሀገራት ተሸንፈዋል፣ 2ቱ ደግሞ አቻ ወጥተዋል። የጋና ጨዋታ ዛሬ ከሰዓት ይደረጋል ተብሎ ይጠበቃል። የእስካሁኑን የአፍሪካ ቡድኖች አቋም እንዴት ይመለከቱታል?
4 የመጀመሪያ ጨዋታቸውን አድርገዋል። ከተመደቡበት ምድብ አንጻር ካየ ነው ትንሽ ጠንከር ያለ ነገር እንደሚገጥማቸው ቀድሞ ማድረግ ይቻላል። በመጀመሪያው ቀን በኒዘርላንድ የተሸነፈችው ሴኔጋልን ጨምሮ በእርግጥ ጠንካራ ተፎካካሪ ሆና ዞ ትጓዝ ትችላለች ጊዜ በግላ ያስቤርበት ውድድሩ በተቃረበበት ጊዜ የሳዲዮ ማኔ መጎዳት አንድ ትልቅ ክስተት እንደሚፈጥር ሁላችንም ተረድተናል ብዬ አስባለሁ። ያው ለቁስ በርካታውን ነገር መወጣት የሚችል ትልቅ ተጫዋች ነው ያጣችው፣ መሪም ጭምር ነው ያጣችው። ግን ያም ቢሆን በጨዋታው ጥሩ ፐርፎርም አድርገው ነበረ። ምናልባት ጨዋታውን ከተከታተልከው የጨዋታው መጠናቀቂያ ሰዓት ላይ ነው ግቦችን ያስተናገዱት እና በእውነት ሽንፈት አይገባቸውም ብዬ ነው ማስበው። ኔዘርላንድ ጥሩ ቡድን ነው። ያም ቢሆን ግን ያንሳቸው መውጣት ችሉ ነበር እና ምናልባት በዚህ የመጀመሪያ ጨዋታ መሸነፋቸው አንድ ተግዳሮት ካልሆነባቸው በስተቀር በቀጣዩ ጨዋታ ተስተካክሎ መግባት ከቻሉ ወደ ቀጣዩ ዙር ለማለፍ እድል ይኖራቸዋል ብዬ አስባለሁ። ጋር ካየው ራሱ በጨዋታው ላይ ራሱ ከወት የተጎድቶ እንደዚህ በጉዳት ተጫዋቾችን ማጣታቸውም ራሱ ስኳዳቸውን ያሳሰለኛል። ዞሮ ዞሮ ግን ጥሩ ነገር አሳይተዋል ማለት ይችላለሁ። ሞሮኮንም እንደዚህ ካየን እንግዲህ የተጫወተችው ከዴንማርክ ነው። ከጠንካራ ቡድን ጋር የተጫወተች እስከ መጨረሻው ጥሩ ለመጫወት ሞክረዋል። በተለይ ከረፍት በፊት በጣም ጥሩ ነበሩ ማለት ይቻላል። ጨዋታውን አቻ ማጠናቀቃቸው ትልቅ ሞራል ይሆናቸዋል ብዬ ነው የማስበው። የአፍሪካ ሀገር ቡድኖችን ምናልባት ጋናን ያላየ ነው ጥሩ መንገድ ሊሄዱ ይችላሉ። ግን ካለ አቅም አንጻር ግን ምናልባት ረጅም ጉዞ ጓዙ የሚችል ስቶች ምን ያላቸው እሱ ላይ ጥያቄ ሊሰጥ ይችላል።
እንደው በእርሶ ግምት የዚህ ዓመቱ ዋንጫን ማን የሚያነሳ ይመስልዎታል? በእርግጥ ኳስን መገመት አስቀድሞ መናገር የሚከብድ ቢሆንም እንደው በእርሶ እይታ ለዋንጫ የሚደርሱ ቡድኖች እነማን ይሆናሉ?
ከባድ ነው። አሁን የምታየው ነገር ትንሽ ለመገመትም ያስቸግራል። ዋንጫ ይበላሉ ብለህ የምትገምታቸው ቡድኖች ምናልባት ከምድባቸውም ላይ አልፉ ይችሉ ይሆናል። አታውቀውም። አርጀንቲና፣ ጀርመን በመጀመሪያ ጨዋታቸው መጣላቸው ያስደነግጣል። በዚህ ውድድር ያላየናት ብራዚል ነች አንዷ ለዋንጫ ከምንገምታት ቡድኖች ውስጥ። የአውሮፓ ቲሞች ምናልባት እንግሊዝን ካየ ጥሩ ነገር ላይ ያሉት፣ ስፔን እንደዚህ። በእርግጠኛነት መናገር ባልችል ብራዚል ከፋይናል ይደርሳል ወይም ዋንጫውን ለማንሳት ትልቅ እድል አለው ብዬ መናገር እችላለሁ። ካላቸው ስፋት እና በወዳጅነት ጨዋታዎች ይሄ የአፍሪካ ቱር ጨዋታ ነበራቸው። ያንን ስናይ ከስኳድም ጥልቀት አንጻር ምናልባት ብራዚል ዋንጫውን ሊያነሳ ይችላል ብዬ ገምታለሁ። ግን ያው ከባድ ነው። ከሌ ይበላል ብሎ ማለት አንድ ቡድን ግን እንደው የግድ እንዲጠራ ከፈለግ ምናልባት በብራዚል የሚወክሉን የሚሰጠው
አሰልጣኝ ውበቱ የኢትዮጵያ ብሔራዊ ቡድን እንግዲህ በቅርብ ዓመታት ውስጥ ያመጣቸውን የእግር ኳስ ወዳጆችን ያስደሰቱ ውጤቶችን በማምጣት ረገድ የእርስዎ ስም በተደጋጋሚ ይነሳል። ኢትዮጵያስ መቼና እንዴት ለዓለም ዋንጫ መድረክ ትበቃለች የሚል ጥያቄ መምጣቱ አይቀርም። በዓመታት ውስጥ እንገድበው ቢባል ኢትዮጵያ በዚህ አይነት መድረክ ውስጥ መቼ የምትቀርብ ይመስልዎታል?
ያው ከጥያቄው ከባድ ነው እንዳልኩ፣ ያ አሁን አንድ ሀገር ብሔራዊ ቡድንን ወደ እንደዚህ አይነት ዓለም አቀፋዊ ውድድር ለማብቃት ብዙ ጥረት ይጠይቃል። እንዳልከው ወደዚህ ቦታ ከመጣው ጊዜ ጀምሮ ያው የምንችለውን ነገር ለማድረግ እየሞከርን ነው። እንደ ፌዴሬሽንም እንደ አሰልጣኝ ስታፉም አፍሪካ ዋንጫ ከዘጠኝ ዓመት በኋላ መግባት ችለናል፣ ቻን ማለፍ ችለናል። ይሄ ሁሉ ስናደርግ እንደ ቡድን ትልቅ ኃላፊነት ነው የነበረብን። ጨዋታዎቹን ደግሞ ብሔራዊ ቡድን ሜዳ በመቀጣት ምክንያት ከሀገር ውጭ ነው እያደረግን ያለ ነው። ይህ የራሱ ከባድ ነው ስትመለከተው። እንደዚህ ተጫውተ እንዲህ አይነት መድረኮች ላይ መገኘት በራሱ ትልቅ ክሬዲት የሚያሰጥ ነው ለፈጸሙ ልጆችን፣ ሌሎች አካላትን። እንደ ዓለም ዋንጫ አይነት ትልቅ ውድድር ላይ ለመገኘት ግን ሰፊ ስራ ይጠይቃል። እንደው ይሄ ከላይ ያለ የዘፊዘፍ ስራ ሳይሆን እንደ አገር እንዳይኸው ነው መቀደም አሁን ሳውዲ አረቢያ አርጀንቲና ስታሸንፍ ለአገር ምን አይነት ኩራት እንደተሰማቸው ህዝቡ ላይ የነበረው በራስ መተማመን ደስታ ትልቅ ኢሜጅ ነው እና ይሄ መንግስትን የሚመለከት ጉዳዩ ላይ ያሉ ስቴክሆልደሮችን ሊያሳስብ የሚችል ጥያቄ ነው የጠየቀኝ። በግሌ ግን አንድ ጥሩ ኦፖርቹኒቲ ያለ ይመስለኛል። ከፊት ምናልባት የሚቀጥለው አፍሪካ ዋንጫ ምናልባትም ብቻ ሳይሆን በእርግጠኛነት የአፍሪካ የተሳትፎ ቁጥር ከአምስት ወደ ዘጠኝ ያድጋል። ስለዚህ ይህንን ታርጌት አድርጎ በቀጣይ ሁለት የዓለም ዋንጫ ውድድሮች ላይ አትሊስት እንደው በቅርብ እኛም እያለን ስል ፈጣሪ ነው የሰውን እድሜ የሚወስድ ነው። በእድሜያችን ኢትዮጵያን በዚህ መድረክ ላይ አያታለን እያስባለሁ። ለዛ ግን ዝም ብሎ መመኘት ብቻ ሳይሆን በደንብ መስራት፣ ብዙ ጥረት ማድረግ እንደ መንግስት ፈቅዶ መሰራት አለበት። ሌላው ቀርቶ ተገለልንበትን በሜዳችን የመጫወት እድል ራሱ ለማግኘት እየተሰራ ያለው ስራ እጅግ በጣም ቀርፋፋ ስለሆነ ደጋነ ነገር ሲታይ ተስፋ ሊያስቆርጥ ይችላል። ግን መንግስትም የሚመለከታቸው አካላት ካሉበት ነገር ነቃ ብለው ይህንን ሀገርን ወደሆነ መስመር የመመለስ ስራ በጋራ መሰራት አለበት ብዬ ነው የማስበው። እንደኔ ግን ኢትዮጵያን በዓለም ዋንጫ ለመጀመሪያ ጊዜ እናያታለን ብዬ አስባለሁ። አፍሪካ ዓለም ዋንጫ የተካፈለ ቡድን የለም። እኛ የመጀመሪያዎቹ እንሆናለን ብዬ አስባለሁ ከፈጣሪ ጋር።
በጣም አመሰግናለሁ። ለእርስዎም ቡድን፣ ለመላ የኢትዮጵያ እግር ኳስ አፍቃሪያንም መልካም እድል እላለሁኝ። አሰልጣኝ ውበቱ አባተ በእጅጉ አመሰግናለሁ። በአሜሪካ ድምፅ አድማጮች ስም
ኤክስ ሀብ አዲስ በሴንተር ፎር አፍሪካን ሊደርሺፕ አማካይነት የተመሰረተ ስራ ፈጣሪነትን ከአመራር ክህሎት ጋር በማጣመር የሚሰራ ተቋም ነው። ይህ ተቋም በየዓመቱ በህዳር ወር የመጀመሪያ ሳምንት ላይ የሚታሰበው የዓለም የስራ ፈጠራ ሳምንት ተሳታፊ ነበር። የተቋሙ መስራችና ዋና ስራ አስፈጻሚ አቶ ቴድሮስ ታደሰ በዩናይትድ ስቴትስ ተገኝተው ልምዳቸውን ለሌሎች ዓለም አቀፍ የስራ ፈጣሪዎች አካፍለዋል። ኤደን ገረመው በዚህ በዋሽንግተን ዲሲ በሚገኘው የአሜሪካ ድምፅ ስቱዲዮ ጋብዛ ስለ ቆይታቸውና ኤክስ ሀብ አዲስ በኢትዮጵያ ስራ ፈጠራ ላይ እየሰራ ነው ያሉትን በሚመለከት አነጋግራቸዋለች። እንደሚከተለው ታቀርበዋለች።
አቶ ቴድሮስ ታደሰ አርአያ የኤክስ ሀብ አዲስ ዋና ስራ አስኪያጅ እንዲሁም ደግሞ መስራች ነው። ከዚህ ቀደም በጋቢና ቤ ላይ እንግዳችን ነበረ። ዛሬም እዚህ ስቱዲዮ ጥሪያችንን አክብሮ ተገኝቷል። አቶ ቴድሮስ እንኳን ደህና መጣ። እንግዲህ ኤክስ ሀብ አዲስን ከዚህ ቀደም ከአንድ አመት ተኩል በፊት በጋቢና ቤ ላይ ወጣቶች ታሰነጥናላችሁ፣ ስራ ፈጣሪ ወጣቶች ራሳቸውን ችለው እንዲወጡ ታደርጋላችሁ እና ቃለ መጠይቅ ሰርተን ነበር እናንተንም እንዲሁም ደግሞ ያበቃችኋቸውንም ወጣቶች እና ለእኛ እንግዳ አይደላችሁም፣ ግን እንደው ለማስታወስ ያህል ኤክስ ሀብ አዲስ በአሁን ሰዓት ምን እየሰራ ነው? ምን አይነት ደረጃ ላይ ይገኛል?
አመሰግናለሁ ስለጋበዝሽኝ ኤደን። ኤክስ ሀብ አዲስ እንግዲህ አሁን ከተመሰረተ 10 አመት ሊሆነው ነው። ባለፉት 10 አመታት ሲያደርግ እንደነበረው ሀሳብ ያላቸው ወጣቶችን ሀሳባቸውን ወደ ተጨባጭ ወደ ሆነ የቢዝነስ ፕሮዳክትነት ወይም ወደ ምርት ወደ አገልግሎትነት ወደ ቢዝነስነት እንዲቀይሩ ማገዝ ነው ስራው። ይህንንም ስናደርግ ቆይተናል። በእርግጥ ስንጀምር ትኩረታችን የነበረው ዲጂታል አንተርፕረነሮችን የዲጂታል ስራ ፈጣሪዎችን በማብቃት በማገዝ ነበር የጀመርነው። ከዛ ከተወሰነ አመት በኋላ ነው ሙሉ በሙሉ በራችንን ክፍት አድርገን ማህበራዊ ስራ ፈጣሪዎችን የራሳቸውን ህይወት እየለወጡ የማህበረሰብን ችግር እየፈቱ ከማህበረሰብ ችግር ውስጥ በዙሪያችን ካሉ ችግሮች ውስጥ እነዛን ችግሮች በመፍታት የራሳቸውን ደግሞ ቢዝነስ መስራት የሚችሉ ወጣቶችን በዲጂታልም ጉዳይ ሊሆን ይችላል፣ እንዲሁም ደግሞ በተለያዩ ስራዎች ምግብ ላይ ሊሆን ይችላል፣ ትምህርት ላይ፣ ጤና ላይ የሚሳተፉ ወጣቶችን ማብቃት ነው ስራችን። በየአመቱ የተለያዩ ፕሮግራሞችን እንሰራለን። በተለይ ከፓርትነሮቻችን ጋር በመተጋገዝ በመረዳዳት እንደነ ማስተርካርድ ፋውንዴሽን፣ እንደ እንግሊዝ ኤምባሲ፣ የስራና ክህሎት ሚኒስቴር ጋር፣ የዩኤንዲፒ ጋር በመተባበር በርከት ያሉ ወጣቶችን አብረን ሀሳባቸውን ወደ ቢዝነስነት እንዲቀይሩ እናግዛለን። እኛ ጋር በሚያሳልፉበት ከሶስት እስከ ስድስት ወር ባለው እንደ ፕሮግራሙ ሁኔታ ይለያያል። በነዛ ጊዜ ውስጥ የቢዝነስ ፕላናቸውን ይጽፋሉ፣ የማርኬቲንግ ስትራቴጂያቸውን፣ የሽያጭ ስትራቴጂያቸውን፣ የኮሚኒኬሽን ስትራቴጂያቸውን፣ የገበያ ጥናታቸውን ያደርጉና አንዳንዶቹ ደግሞ የግድ ፕሮቶታይፕ ማውጣት አለባቸው። ፕሮቶታይፕ ወደ ምርት ይዘው የሚወጡት ምን እንደሚመስል ማሳያ እስከ ማውጣት ድረስ ያደርጋሉ። ገበያቸውን ይሞክሩና ዶክመንታቸውን ይዘው የመነሻ ካፒታል ፈልገን አገናኝተን ወደ ስራ እንዲገቡ እናደርጋቸዋለን። በአሁን ሰዓት እኛ ማዕከል ውስጥ ከመቶ በላይ ወጣቶች ወደ 106 የሚጠጉ ወጣቶች አዲስ የምንጀምረው አንዳለ እሱ ከገባ ወደ 130 የሚሆኑ ወጣቶች የተለያየ እድል ይዘን ከመነሻ ካፒታል ጋር ወደ ገበያ እንዲገቡ በማድረግ ላይ እንገኛለን። አንደኛው ፕሮግራም ዋርካ ይባላል። ዋርካ ክላይሜት ቼንጅ ላይ የሚያተኩሩ የስራ ፈጠራ ያላቸው ወጣቶች 10 ኢንተርፕረነሮችን ከእንግሊዝ ኤምባሲ ጋር በመተባበር ያበቃንበት ነው። አሁን እኔ ከዚህ እንደተመለስኩ የምንዘጋው ፕሮግራም ነው። የኛ ተቋም ኤክሳብ አዲስ የተመሰረተው በሴንተር ፎር አፍሪካን ሊደርሺፕ ስታዲስ አማካኝነት ነው። ያ የመጀመሪያው ድርጅታችን ነው። ሊደርሺፕ ዴቨሎፕመንት ላይ ነው የሚያተኩረው። ኤክሳብ የአመራር ክህሎት ግንባታ ነው። አዎ። ሶ የኛን ተቋም ልዩ የሚያደርገው በጣም የተለየ ትኩረት ለአመራር ክህሎት ግንባታ እንሰጣለን። ወጣቶች አንተርፕረኖር ብቻ ከሆኑ ትርፍ ላይ ብቻ የማተኮር ዝንባሌ አለ። መሪዎች ደግሞ መሪነት ብቻ ካተኮሩ ወንበር ላይ፣ ስልጣን ላይ፣ ፓወር ላይ የማተኮር አለ። ሶ አመራር ሚና የሚጫወቱ ሰዎች አንተርፕረኖሪያል እንዲሆኑ፣ እንደ አንተርፕረኖር እንዲያስቡ፣ አንተርፕረኖሮች ደግሞ የመሪነት ግዴታቸውን እንዲያስተውሉ፣ እንዲያውቁ በማድረግ ማህበራዊ ለውጥ ለማምጣት የምንሰራ ተቋም ነን።
አሁን እዚህ ዋሽንግተን ዲሲ ነው ያገኘው፣ ግን በሌላ የዩናይትድ ስቴትስ ግዛት ውስጥ አንድ ለየት ያለ ጉባኤ ላይ ቆይተህ ነው የመጣኸው እና ይሄ ዓለም አቀፉ የስራ ፈጣሪዎች ጉባኤ እንዴት ነው ወደዛ የተጋበዝከው? ይዘት ውስጥ ምን ይመስላል? ጥቂት ለሱ ንገረኝ።
የGEW ይባላል፣ ግሎባል አንተርፕረነርሺፕ ዊክ ይባላል። ይሄ የዓለም አቀፍ የአንተርፕረነሮች ሳምንት ነው። ሀሳቡ የመጣው 2008 2009 2007 አካባቢ ዩናይትድ ስቴትስ እና ወደ ዩኬ እንግሊዝ አካባቢ አሜሪካ አካባቢ የመጣ ሀሳብ ነው፣ ግን አሁን ዓለም አቀፍ ይዘት ያለው ፕሮግራም ነው። ሀሳቡ በዚህ ሳምንታት ውስጥ የኖቬምበር ሁለተኛው ሳምንት በእኛ አገር አቆጣጠር ካየሹ የህዳር የመጀመሪያው ሳምንት መሆኑ ነው። በእነዚህ ሳምንታት ቀናት ውስጥ አንተርፕረነሮችን እናስባለን፣ ያመጡትን ለውጥ እንዘክራለን፣ በአንተርፕረነርሺፕ ዓለም ምን ያህል እንደታገዘች እናነሳለን፣ እናስተውላለን፣ እንወያያለን። ዩ ኢቨንቶች በዓለም ዙሪያ ይደረጋሉ። ትልልቆቹ ተቋማት እንደነ ዩኤንዲፒ ያሉ ኢምብሬስ አድርገው ተቀብለውት ይረዱታል፣ ያግዙታል በተለያየ ዓለም። እኔ እንግዲህ ያገኘሽኝ እዚህ ሚኒሶታ ውስጥ ያለ አንድ ኮሌጅ እንደ የካምፓስ ሬዚደንት ይሉታል። እነሱ ካምፓስ ሬዚደንት ሆኜ ከተማሪዎቻቸው ጋር አንድ 4 ቀናት አንድ ሳምንት ገደማ ማለት ነው እያሳለፍኩ ከተማሪዎቻቸው ጋር የተለያየ ፕሮግራም ዲዛይን አድርገን ከነሱ ጋር ሳወራ ነው እያሳለፍኩት።
ምናልባት እዚህ ላይ ጥያቄ ብጨምር ማለት ነው፣ አንተ እንግዲህ ኢትዮጵያ ውስጥ ካሉ ወጣቶች ጋር የመገናኘትና የመተያየት በዕለት ተዕለት ህይወትህ እነሱን የማብቃትና የማሳደግ ስራ ላይ የተሰማራ ሰው ነህ እና እዚህ ያሉ ወጣቶችን በእርግጥ የበለጠ ኦፖርቹኒቲ እንደሚባለው ወይም ደግሞ የተሻለ እድል እንዳላቸው እናውቃለን፣ ግን ካሉት ወጣቶች ጋር ስታነጻጽር ምን ነገር አየህ? እሱንም አያይዘህ ንገረኝ ቆይታህንና የወጣቶቹን ላይ የገመገምከው።
እኔ ያሳለፍኩት ሚኒሶታ ውስጥ ያለ ገስታቭስ የሚባል ኮሌጅ ውስጥ ነው። አነስ ያለ ኮሌጅ ነው። እንግዲህ አነስ ያለ በእነሱ ስታንዳርድ ነው፣ በእናንተ አገር ስታንዳርድ መሆኑ ነው። በጣም ትልቅ ነው። ካምፓሱን ካየሽው፣ የዲፓርትመንቶቻቸውን የፋክልቲዎቻቸውን ብዛት ካየሽ፣ የተማሪዎቻቸውን ብዛትም ጥራትም ስትመለከች በጣም የሚደንቅ ነው። የሚገርም ታሪክ ያለውም ትምህርት ቤት ነው። እኛ ኤክሳብ አዲስ ውስጥ ያልነገርኩሽ ሌላ የግሎባል አንተርፕረነርስ ኤክስቼንጅ የምንለው የዓለም አቀፍ የአንተርፕረነሮች የልምድ ልውውጥ ፕሮግራም አለን። በኬንያ፣ በኖርዌይ፣ በኢትዮጵያና በኮሎምቢያ መሀል ነው የምናደርገው። የእኛን አንተርፕረነሮች ኮሎምቢያ ልከን እናውቃለን፣ ኬንያም ልከን እናውቃለን። አሁን ደግሞ በአካል መልሰን ከኮቪድ በኋላ ወደ እነዚህ ሀገራት እንልካለን፣ እኛም ከነዚህ ሀገራት እንቀበላለን። ሶ አሁን ከዚህ በኋላ ደግሞ የሚኖረን ከዩናይትድ ስቴትስ ጋር የአንተርፕረነርሺፕ ልውውጥ ይኖረናል። ተማሪዎች ወደ ኤክሳብ ይመጣሉ። ከሚቀጥለው ዓመት ጀምሮ 20-30 ልጆች ይዘን መሄድ እንችላለን። ከዛ ወደዚህ ደግሞ ማምጣት የምንችልበት መንገድም እንመለከታለን። በተረፈ ከባድ ነው፣ የአቀበት ውጊያ ነው። ኢኮሲስተሙ ላይ ማን ማን ብዙ ናቸው መምጣት ያለብን። ውጤት ያለው ምርት ፕሮዳክት እንዲፈጠር ከተፈለገ የገንዘብ ያለው ፖሊሲ የሚያወጣው እውቀት ያለው ሀሳብ ያለው ገዢ መሆን የሚፈልገው ሁላችንም በጋራ መስራት አለብን። እኛ ጋር በጣም የተገነጣጠልን አሁን እኛ $3,000 $5,000 ሰጥተን ወደ ቢዝነስ የምንልካቸውን ልጆች ልክ እንደ እንትን ብትመለከችው እንደ ፋብሪካ ብትመለከችው እኛ ከኛ በፊት ልጆቹ አሉ፣ ከዛ ልጆቹ እኛ ጋር ይመጣሉ፣ ከኛ ቀጥሎ መንግስት ነበር መምጣት የነበረበት። እነዚህን ልጆች ወስዶ ማምረቻ የሚያስፈልገውን ማምረቻ፣ ኦፊስ የሚፈልገውን ኦፊስ፣ በተለያየ መንገድ አብሮ መስራትን ይጠይቃል። ዝም ብሎ አይመጣም።
እኛ በአስር ዓመት ውስጥ የሰራ ነው ትልቁ ነገር ምንድን ነው? ይህ ነገር ትርጉም እንደሚሰጥ ማረጋገጥ አይቻልም። አሁንም ሌላ የሚያሳዝን ሁኔታ ነው። እኛ የኛ ሀገር ወጣቶች በግጭት ውስጥ ነው ያሉት። በመነጋገር በመደማመጥ ታላላቆቹ የሆንን ሰዎች ልንፈታ የምንችለው ነገር ልጆቻችን ጋር ደርሶ የከበረ ጊዜያችን ህይወት ልምምድ የላትም። ኤደን አንዴ ነው እዚህ ምድር ላይ የምትኖሪው፣ ሪሃርሳል የለውም። የኛ በፊት የነበረው ጀነሬሽን የራሱን ጊዜ አጥፍቶ የኛ ጊዜ ባክኖ እንደገና ደግሞ የልጆቻችን ጊዜ ይባክነ። እዚህ ያሉት ወጣቶች ቁጭ ብለው የሚያስቡት ስለ አዲሱ ዓለም አራተኛው የኢንዱስትሪያል ሪቮሉሽን የሰው ልጅ ከሮቦት ጋር የሰው ልጅ ከማሽን ጋር እንዴት ብሎ ውጤታማ እንደሚሆን እየተዘጋጁ ነው። አዲሱ ዘመን በተለይ ኮቪድ በጣም ፍጥነቱን ጨምሮታል። የአርቲፊሻል ኢንተለጀንስ ዘመን ነው። ብዙዎቹ ትምህርቶቻችን እኛ ዲግሪያቸውን ለመስጠት የምናስባቸው ብዙዎቹ ትምህርቶች አያስፈልጉም፣ ኦብሶሊት ሆነዋል። በቴክኖሎጂ እየተሸፈኑ ነው። እኛ ተመረቁ ብለን የምንደሰትባቸው ስራዎች ጥቅም አልባ እየሆኑ ነው። የኛ ወጣቶች ምንድነው የሚያወሩት? ምንድነው የሚሰሩት? አንድ ግጭት እንኳን ማቆም ያልቻለን 110 ሚሊዮን ህዝቦች እኮ ነን። የሰው ጊዜ ክቡር ነው። የወጣቶቹም እንደዛ እዚህ ጊዜያቸውን እጅግ ሲጠቀሙበት ለመጠቀም ሲሞክሩ በስፖርት ብቲ፣ በአርት ብቲ፣ በሳይንስ በቴክኖሎጂ ስታይና የልጆቻችንን ህይወት ሁኔታ ስትመለከች ላውም ልንቀይረው እየቻለን
የመጨረሻ ጥያቄ ነው የሚሆነው። እንግዲህ ከዚህ ቀደም እንግዳዬ በነበርክ ጊዜ ጠይቄሃለሁ፣ የነበሩትን ተግዳሮቶች ነግረኸኛል። ግን ምናልባት የተሻሻሉ ነገሮች ካሉ ወይም ደግሞ አሁንም ደግመህ ማሳሰብ ብትፈልግ በሚል ነው ይህንንም ጠይቀህ። ብዙ ጊዜ ያሉት ስራ ፈጠራ ተቋማት ወይም ደግሞ እንደዚህ ወጣቶችን የሚያግዙ ተቋማት በዋና ከተማ በተለይም ደግሞ ለየት ብሎ አዲስ አበባ ላይ ብቻ ነው የሚገኙት። ግን ወጣቶቻችን ተመርቀውም እንኳን አዲስ አበባ እንዲቀሩ የሚያደርጋቸውም እሱ ነው። ስራ ፈጣሪ የሆኑ ወጣቶች በያሉበት ቦታ የራሳቸውን ችግር የማህበረሰባቸውን ችግር እንዲፈቱ ለማድረግ ወደ ክልሎች ለመሄድ ምን አስባችኋል? ሲኒየር ንገሪ።
ልክ ነው። እኛ ምኞታችን ቦሌ ላይ መቀመጥ አይደለም። የኛ ቢሮ ቦሌ ነው፣ ኤድና ሞላ አጠገብ ነው። እውነቱን ለማውራት የወጣቶች የስራ ማበልጸጊያ ማዕከላት በየቦታው በየክፍለ ከተማው አሉ። እዛ ቢሮ እንዲሰጡን ብዙ ጠይቀናል። ምክንያቱም እኔ መስራትና መኖር የምፈልገው ከነሱ ጋር ስለሆነ የእኛንም ልምድ ልጆቹ መጠቀም የሚችሉት አብረናቸው ብንኖር ስለሆነ ቢሮአችንን ሁሉ የወጣቶች የስራ ማበልጸጊያ ማዕከላት ውስጥ ለመውሰድ እጅግ ብዙ ለምነን አቅቶን ቦሌ ላይ የተቀመጠ ነው። ለእኔ የቤት ክራይ ምን ከፍለው ራሱ በጣም ይቆጨኛል። ለወጣቶች ስራ መፍጠሪያ የኛን ሲስተም የኛን ቢሮ ማሻሻያ መሆን የሚችል ገንዘብ ነው ለስፔስ ብቻ የምንከፍለው፣ እጅግ ውድ ነው። ከአዲስ አበባም ለመውጣት እንፈልጋለን። ከአማራ ክልል ጋር የዛሬ 6 ዓመት ገደማ የተፈረመ የሜሞራንደም ኦፍ አንደርስታንዲንግ የመግባቢያ ሰነድ ነበረን 10 የአማራ ከተሞች ላይ ይህንኑ ለመስራት። ከግጭቱ በፊት ድሬዳዋ፣ ሀረር ላይ ብዙ ስራዎች ሞክረናል። አዋሳ ላይ ሞክረናል። ትግራይ ላይ፣ መቀሌ ላይ ብዙ ነገር ሞክረናል። አልተሳካም። ቀላል አልነበረም። በኋላ ደግሞ ግጭት ተፈጠረ፣ ኮቪድ መጣ። ለምሳሌ እኛ አንድ ክልል ወይም አንድ ከተማ ሄደን እሺ ለማለት እና ቦታ ብቻ እንዲሰጡ ተማሪዎቻቸውን እንዲልኩ አንዳንዶቹ ኮሌጆች ነበሩ ስንጠይቅ የነበረው ትንጥዬ ስፔስ እና ቦታ ከዛ ወደ ስራ እንግባ እቺን ለማስጀመር ራሱ በቃ አቀበት ነው፣ ከባድ ነው።
ምን ማስተካከል ይቻላል? እንደው መጨረሻ ላይ ስንደመድብ
እኔ የሚመስለኝ በመንግስት አካላት ላይ ያሉ የመወሰን አቅም ያላቸው ቢሮዎች፣ ይሄንንም መቀየር ግዴታቸው የሆኑ ሰዎችና ተቋማት መጪው ዘመን ምን እንደሆነ የገባቸው አይመስለኝም። ያንን መረዳት፣ ያንን መተንተን፣ መጪውን ዘመን መንግስት ብቻውን፣ መጪውን ዘመን አንተርፕረነሩ ብቻውን፣ መጪውን ዘመን ባለሀብት የሚባለው የተለመደው ካፒታሊስቱ ብቻውን የሚፈታው አይደለም። የሁላችንም የጋራ መስራት ይጠይቃል። ሶ ወደዛ መምጣት፣ ለዛ ደግሞ ከስር ከስር መወሰን። በተረፈ ግን በመጨረሻ በጣም በአጽንኦት ማለት እንፈልገው ኢትዮጵያ በአስቸኳይና በተቻለችው ፍጥነት ግጭቷን ማቆም አለባት። የሚጠፋው ጊዜ፣ የሚጠፋው የሰው ህይወት፣ ጦርነት ትራውማ አለው። ትራውማ ደግሞ ለመዳን ረጅም ጊዜ ይፈልጋል። የሰው ልጅ አእምሮ ክሬቲቪቲው ይሞታል ግጭት ውስጥ ትራውማ ውስጥ አሁን እንደ ሀገር እጅግ ብዙ ትራውማዎች ያስተናገደ ነው ልጆቻችን ከዚህ በላይ ልንሰጣቸው እንችላለን ይገባናል እኔም እምመክርና አምለው ወጣቶቻችን ዘን ወደ ስራ እንግባ የኢትዮጵያ ትልቁ ሀብቷ ሰው ነው
አመሰግናለሁ
የተከበራችሁ አድማጮች ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ከምሽቱ 3 ሰዓት እስከ 4 ሰዓት ሲተላለፍ የቆየው የቅዳሜ ምሽት ፕሮግራማችን እዚህ ላይ ተጠናቀቀ። አብራችሁን ስላመሻችሁ እናመሰግናለን። ከብርሃን ኃይሉ ጋር ሳስተናግዳችሁ ያመሸሁት ቆንጂት ታዬ ነኝ። ሰላም፣ በደህና አደሩ። Thank you.